ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የራሴን ስሜት ልናገርን፣ ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላን ስገባ አልቅሼ ነው የወጣሁት። ቺን መሬት አልመለስባትም ብዬ ፈርቼ ነው የወጣሁት። ከሞትኩም በኋላ እዛ ቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም።
የቀድሞ የአዲስ አበባ የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት አቶ ብርሃነ መዋ ይባላሉ። ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳውን የትላንቱን ሰላማዊ ሰልፍ ጨምሮ ኢትዮጵያ ውስጥ በተያዘው የፖለቲካ ተሐድሶ ጅምር በለውጡ ምንነትና ዘለቄታ እንዲሁም በዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት የመጀመሪያው ክፍል ነው። ቆየት ብሎ ይቀርባል። ለተፈናቃዮች በውጭ ካሉ ኢትዮጵያውያን ድጋፍ እየተሰበሰበ ነው።
እኛ ሰዓት ይደርስ ለመብላት እድሉ ያለን፣ ነገር ግን ተርበው ረጅም ሰዓት የሚቆዩ እራትም ምሳም እንደውም ሁለት ቀንም የማያገኙ ሰዎች አሉ።
አባ ጴጥሮስ ይባላሉ፣ አነጋግረናቸዋል። ለሁሉም እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። እሁድ ሰኔ 17 2010 ዓመተ ምህረት።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን እንደምን አመሻችሁ። ለዜናው አዲሱ አበበ ነኝ። ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ትናንት በአዲስ አበባ በተካሄደው ሰልፍ ላይ በደረሰው ፍንዳታ በሰው ህይወት ላይ የሞትና የመቁሰል አደጋ ደርሷል። ዛሬ ከጤና ጥበቃ ባገኘነው መረጃ መሰረት ከቆሰሉትና በአስጊ ሁኔታ ላይ ከነበሩት መካከል የአንድ ሰው ህይወት አልፎ የሟቾች ቁጥር 2 ደርሷል። ባለስልጣናት እንደሚሉት በፍንዳታው 150 ሰዎች ናቸው የቆሰሉት። በዚህ ታስቦበት የተቀነባበረ በተባለ ጥቃት የአዲስ አበባ ፖሊስ ምክትል አዛዥን ጨምሮ 9 ሰዎች በቁጥጥር ስር ውለዋል። በቢቢሲ ዘገባ መሰረት የፖሊስ ሹሙ ባሳየው ንዝህላልነት ጠበቅ ያለ ምርመራ እየተካሄደበት ነው። መንግስታዊ ፋና ራዲዮ ደግሞ ተጠርጣሪዎች ቁጥራቸው 30 ደርሷል ይላል። በሌላ በኩል ደግሞ የትናንቱን የአዲስ አበባ ሰልፍ ተከትሎ ዛሬ በድሬዳዋ ከተማ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምፅ ተናግረዋል። እስክንድር ፍሬው ይህንንና ሌሎች መረጃዎችንም አድርሶናል።
የመስቀል አደባባዩ የቦምብ ጥቃት ማነጋገሩን ቀጥሏል። የአንድ ተጨማሪ ሰው ህይወት ማለፉ ደግሞ ሀዘኑን እየበለጠ አድርጎታል። የጤና ጥበቃ ሚኒስቴር እንዳስታወቀው በቦምቡ ጥቃት ተጎድተው በጥቁር አንበሳ ሆስፒታል ሕክምና ሲከታተሉ ከነበሩ ዜጎች መካከል የአንድ ተጨማሪ ሰው ህይወት አልፏል። ጠቅላይ ሚኒስትር አብይ አህመድ ትናንት በዚሁ በጥቁር አንበሳ ሆስፒታል ተገኝተው ተጎጂዎቹን መጠየቃቸው ይታወሳል። የመስቀል አደባባዩ ጥቃት ማነጋገሩን ቢቀጥልም የጠቅላይ ሚኒስትር አብይ አህመድን አመራር የሚደግፉ ዜጎች አደባባይ መውጣታቸውን አላቆሙም። በዚህም መሰረት ዛሬ በድሬዳዋ ከተማ 200,000 የሚጠጉ ሰዎች ጠቅላይ ሚኒስትር አብይ አህመድን በመደገፍ ሰልፍ መውጣታቸውን አዘጋጆቹ ገልጸዋል። ሰልፉ የተካሄደው እኛ ድሬዎች ጥሪህን ሰምተን ተደምረናል በሚል መሪ መፈክር መሆኑን ከአስተባባሪዎቹ አንዱ ተስፋዬ ሽመልስ በስልክ ነግሮኛል። ደማቅ እንደነበርም አብራርቷል።
እጅግ ፍቅር በሚያሳይ የተለያዩ ብሔር ብሔረሰቦች በአንድ ላይ በመሆን የተለያዩ ዶክተር አብይን የሚያሞግሱ ቃላቶች በመናገር መነሻቸውን ከሳቢያን፣ ከገንደቆሬ፣ ከለገሀሬ፣ ከአሰቴሳ፣ ከመልካ በመሆን በምድር ባቡር አደባባይ በመሰብሰብ ከዛም በኋላ ጉዟቸውን ወደ ስቴዲየም በማድረግ ስቴዲየም ላይ ትልቅ ድባብ በማሳየት ሰልፉን በማድመቅ ከዛ ጥሪ የተደረገላቸው የሀገር ሽማግሌዎች፣ የድሬዳዋ መስተዳደር የክብር እንግዶች፣ ክቡር ከንቲባውን በተገኙበት ቃለ መጠይቅ ተደርጎላቸው ክቡር ከንቲባው ንግግር አድርገው ስለ ዶክተር አብይ ስለ አንድነት ተናግረው የመዝጊያ ፕሮግራም አድርገን ህዝቡም ወደ መጣበት በሰላም እየጨፈረ ዶክተር አብይን የሚያወድስ ቃላትን በመናገር ወደ ቤቱ ገብቷል።
የዛሬው የድሬዳዋ ሰልፍ ትናንት በአዲስ አበባ መስቀል አደባባይ በተወረወረ ቦምብ ለተጎዱ ወገኖች አጋርነት የተገለጸበት መታሰቢያም የተካሄደበት እንደነበር አስተባ አስተባባሪው ጠቁሟል።
ሰው ለውጡ ያስፈልገናል ዶክተሩንም መደገፍ አለብን ብሎ በቁርጠኝነት የተነሳው ካለምንም መፍራትና ካለምንም ፍራቻ በመነሳት ሰልፉን በደንብ አድምቀውታል። እዛ ንግግሩ ከመደረጉ በፊት ትናንትና በፍቅር ቀን ለተሰዉ ሰዎች የህሊና ጸሎት ተደርጎ ነው መድረኩ የተከፈተ።
ትናንት ከአዲስ አበባ በተጨማሪ ጠቅላይ ሚኒስትር አብይ አህመድን የሚደግፉ ሰልፎች በተለያዩ የአገሪቱ ከተሞች መካሄዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርና መሰግናለሁ። በትናንቱ ለጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት በተካሄደው ሰልፍ ላይ ጥቃት የፈጸሙ አካላት ምርመራ በአስቸኳይ ተጣርቶ ለህዝብ ይፋ እንዲደረግ የሰልፉ አስተባባሪ ኮሚቴ ጠይቋል። ጉዳቱ ለደረሰባቸው ሰዎች ህክምናም ደም የሚያስፈልግ ስለሆነ ህዝቡ ደም በመለገስ እንዲተባበርም ጥሪ አቅርቧል። መለስካቸው አማ።
አስተባባሪ ኮሚቴው ዛሬ ከቀትር በኋላ በሰጠው ጋዜጣዊ መግለጫ ትናንት ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፉን ለማሳየት በወጣው ህዝብ ላይ አሳዛኝ ጥቃት የፈጸሙት አካላት ምርመራ በቶሎ ተጣርቶ ለህዝብ ይፋ እንዲደረግ መንግስትን ጠይቋል። አክሎም ጉዳቱ ከደረሰ በኋላ ተጎጂዎችን በተኙበት ሆስፒታሎች ተዘዋውሮ መጠየቁን አስተባባሪ ኮሚቴው ገልጿል። ከጉብኝቱ መረዳት እንደተቻለውም የህክምና ባለሙያዎችም ሆኑ ተጎጂዎች ለህክምና ከፍተኛ የደም መጠን እንደሚያስፈልጋቸው ታውቋል። ይሁንና በሀገሪቱ የደም ባንክ ያለው የደም ክምችት ካለው ፍላጎት አኳያ በጣም አነስተኛ ስለሆነ የኢትዮጵያ ህዝብ በደም ልገሳው እንዲተባበር ኮሚቴው ጥሪ አቅርቧል። የኮሚቴው አባል አቶ ሰይፈ ሚካኤል ደበበ
ከፍተኛ የደም እጥረት እንደደረሰባቸውና ያንን የሚያካክስ እንደሚያስፈልጋቸው ለሚተኛው ወገኖችና አደራፋቸው ተመዝግቦት ከሙያተኞች አካባቢ ተደረሰ። እኛም ያቀማችንን ያህል ወገናችንን ጎልመቆም ደም ለመስጠት እንሄዳለን። በዚህ አጋጣሚ የመላ ኢትዮጵያ ህዝብ አጥሙ የፈቀደው ሁሉ የሄደ ደም ባንክ አገልግሎት ደም በመስጠት ወገኖችን እንዲሳተፍ ጥሪያችንን እናቀርባለን።
ኮሚቴው በዚሁ መግለጫው አንዳንድ ተጎጂዎች በዝቅተኛ የኑሮ ደረጃ ላይ የሚገኙና ረዳትም የሌላቸው በመሆናቸው መንግስትና ህዝብ ተገቢውን ድጋፍና እንክብካቤ እንዲሰጧቸው ይጠይቃል። በኮሚቴው ግምገማ መሰረት የትናንቱ የድጋፍ ሰልፍ ከደረሰው አሳዛኝ ጉዳት በስተቀር 99% በሚባል ደረጃ የተሳካ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ጥቃቱ በደረሰ በአጭር ጊዜ ውስጥ በሰጡት መግለጫ ጥቃቱን ያደረሱት አካላት ምርመራ በዝርዝር ተጣርቶ ለህዝብ ይፋ እንደሚደረግ መናገራቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። በመጨረሻም በዚምባብዌ የፕሬዝዳንታዊ ምርጫ ዘመቻ የደረሰ ፍንዳታ ለ49 ሰዎች መቁሰል ምክንያት መሆኑ ተገልጧል። ይሁንና ጥቃቱ የምርጫ ጊዜውን አያስተጓጉልም ብለዋል ባለሥልጣናቱ። ለሰዓቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 17 2010 ዓ.ም ምሽት ፕሮግራም ነው።
ለዴርቶጋዳው ደራሲ ይስማከ ወርቁ ሕክምና ወደ 9 ሚሊዮን ብር ያስፈልጋል።
ፕራይቬት ነምበር በሚል በስማከ ስልክ ነው የተደወለው። አጋጣሚ ስማከ ለኔ ስልኩን ሰጠኝ። ተናስተልኝ ተባባለን። የስማከ ስልክ ነው ተብሎ ነው የተሰጠኝ አሉ። አዎ የስማከ ስልክ ነው፣ ግን እሱ መናገር አይችልም። ማለበል ሽመልስ አበራ ነኝ። ሽመልስ አበራ አርቲስቱ። አዎ እኔ ደግሞ ዶክተር አብይ ነኝ አሉ። ጠቅላይ ሚኒስትሩ ብዬ አዎ ትንሽ ደነገጥኩ መቼም። እና አዎ አሉ። አክብሮት እንዳላቸው ስማከ ጤንነቱ እንዴት እንደሆነ ጠየቁ። አሁን ያው ምንም የተደረገ ሕክምና የለም። አጋጣሚም እየተወያየን ያለ ነው ከሐኪሞች ጋር እንደሆነ ገለጽኩላቸው። ከዛ በቃ እግዚአብሔር ይማረው ከጎናችሁ ነን፣ ይሄ ነው ቃል የሰጡት።
ለይስማከ ሕክምና ድጋፍ ለማፈላለግ የተቋቋመው ኮሚቴ አባል አርቲስት ሽመልስ አበራ ነው የሰማችሁት። ዘገባ ይዘናል፣ አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ኢትዮጵያ ውስጥ የተያዘውን የፖለቲካ ተሐድሶ ጅምር የትላንቱን ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳ የሰላማዊ ሰልፍ ከዋዜማው አስቀድሞ የተካሄደ ውይይት ነው። የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነትና ዘለቄታ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት የመጀመሪያ ክፍል ነው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
ብርሃነ መዋ እባላለሁ። ቀደም ሲል የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት ነበርኩ መጨረሻ ከመሰደዴ በፊት። አሁን ስደተኛ ሆኜ በአሜሪካ ሀገር እገኛለሁ። አሜሪካ ከመጣሁ በኋላ የክንጅት ዓለም አቀፍ የፖለቲካ አመራር አባል ሆኜ እሰርቻለሁ።
መሳይ ከበደ እባላለሁ። ብዙ ጊዜ አዲስ አበባ ዩኒቨርሲቲ መምህር ነበርኩ በፍልስፍና ትምህርት ክፍል። መምህራን ሲባረሩ አንዱን የነበርኩ አሜሪካ ሀገር መጥቼ ዩኒቨርሲቲ ኦፍ ዴይተን የሚባል ውስጥ አስተምራለሁ።
እንኳን እንግዲህ አሁን አስቀድሞ ከተናገሩት በጣም ያነስኩ ሰው ነኝ። ባባ ያለው ባላለው በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ከ1991 ጀምሮ በ2003 አስተምሬያለሁ በረዳት ምሩቅነት። ከ2003 በኋላ ታሪክ ማስተማር አስቸጋሪ ሲሆን ክስ የሚያመጣ ሲሆን ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ባለው የአቶ አለ ስነጥበብና ዲዛይን ትምህርት ቤት እዛ ኢትዮጵያ ስነጥበብ ታሪክና የዓለም ስነጥበብ ታሪክ አስተምራለሁ።
አመሰግናለሁ እንግዶቼ። በየፊናችሁ በመታበረክቱት አስተዋጽኦም ሆነ በመገናኛ ብዙሃን በሚሰሙ ድምጾቻችሁ በጽሁፎቻችሁ ትታወቃላችሁ። በቀጥታ በድምጻችሁ ማስተዋወቁን የመረጥኩት ከጊዜው ጋር የተያያዙ ጉዳዮችንም ቀረብ ለማድረግ ነው። ንውይይት አሁን በመናደርግበት ሰዓት የሚካሄድ ሰላማዊ ሰልፍ የተቃውሞ ሳይሆን የድጋፍ የተሰበሰቡት ሰዎች ራሳቸው የጠሩት ሰላማዊ ሰልፍ ነው። እስኪ ከአዲስ አበባ ትኩሳቱን ለመዳሰስ እንሞክራቸው። አበባ ወርሶን ላስቀድም።
እንግዲህ ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ እየቆየም አይደለም ሳምንቱ ነው። አሁን እንግዲህ ምናልባት ስድስተኛው ሰባተኛው ቀን ነው ይሄ ሀሳብ ከመጣ። መጀመሪያ ላይ እንግዲህ የተነሳው ምናልባትም አንደኛ የለውጥ ወገን የለውጥ ነፋስ የሚፈልጉ የለውጥ ብለውም ደግሞ ሲገፉ የነበሩ ለተሻለ ህይወት ብለው በአብዛኛው ሲታሰሩ ሲፈቱ የቆዩ ወገኖች ናቸው። ግን ሪሼት ያደረጉት የቆየም ሳይሆን እንደው ድንገት እንደዚህ በአጭር ጊዜ ውስጥ ሁሉም ኢትዮጵያዊ ዜጋ ውስጥ ገብቶ አንደኛ ማህበራዊ ሚዲያ፣ ሁለተኛ ደግሞ በተለያዩ እንደዚህ በቴክስት ሜሴጅ መሴጆች እንደዚህ በተስፋፋ አጭር ጊዜ ህዝቡን ቀልብ ሊስብ ቻለ። አሁን ለምሳሌ ከትናንት ወዲያ የነበረውን አዲስ አበባ ውስጥ መውሰድ መግለጫ ተሰጠ። በአዘጋጅ ኮሚቴው ሰልፉን በሚያስተባብረው ኮሚቴ ተብሎ እዛ ሲሰጥ ብዙ ምንትን አልነበረም። የህዝቡ ስሜት በተለይ ጠቅላይ ሚኒስትሩ ለተወካዮች ምክር ቤት ካደረጉት ንግግር በኋላ የመጣ ነው። ያ የህዝቡ ስሜት በጣም ቀይሮታል። አሁን አዲስ አበባን ብንወስድ በየአንዳንድ ቦታ ዛሬ ፒያሳ ነበርኩ፣ በአንድ አጋጣሚ 4 ኪሎ ነበርኩ፣ ወደ 6 ኪሎ መነን አካባቢ 4 ኪሎ አካባቢ ነበርኩ። እና እዛ ላይ ማየው ምንድን ነው ህብረተሰቡ ጠቅላይ ሚኒስትሩ ያነሳቸው ነገሮች ኮርኩሯቸዋል። በየአንዳንዱ ዜጋ ስሜት ውስጥ ፍላጎት ውስጥ የተገኙ ነገሮች ስለነኩ ይመስለኛል እነዚህ ነገሮች አጭር ጊዜ ውስጥ እንደዚህ አይነት የህዝብ መነሳሳት የህዝብ ድጋፍ የሚታይ አይመስለኝም። እና 97ንና አሁን ያለውን ሳስተያየው እንደውም የአሁኑ በጣም ደመቀብኝ። ምክንያቱም 1997 ላይ ያኔ የቅንጅት ሰልፍ ጊዜ ብዙ ነገሮች ነበሩ፣ የፖለቲካ ኮርኮራዎች ነበሩ፣ እንደገና ደግሞ የፖለቲካ ፓርቲዎች ህዝቡን በተለያየ መንገድ የማነቃቃት ነበረ። እዚህ ላይ የማየው ምንድን ነው ለህዝቡ አዘጋጅ ኮሚቴ ይሁን እንጂ ህዝቡን የኮረኮረው ህዝቡን ከማንም በላይ የነካው የጠቅላይ ሚኒስትሩ እርምጃዎች እና ንግግሮች ናቸው። የተለመደውን የፖለቲካ ንግግር ቀየሩ። ህዝቡ ስሜት ውስጥ ያለውን አውጥተው እሳቸው የህዝቡን የልብ ትርታ እስትንፋስ ሆነው ልሳን ሆነው ተናገሩት። በዛ መሰለኝ ለውጡ የመጣ እና አዲስ አበባ ላይ አሁን ዛሬ በጣም በእውነት እንደዚህ አይነት ለአንድ መሪ አለሁልህ የሚል ስሜት የአዲስ አበባ ከገባሁ 1987 ተማሪ ሁኜ ነው የገባሁት። እስካሁን ግን እንደዚህ አይነት የፖለቲካ ስሜትና ለአንድ ለውጥ አለን ብሎ የማቀንቀን ስሜት አላየሁም።
መልካም። ቅርብ የሆነውን ትኩሳቱን በአካባቢው የሚታየውን እንቅስቃሴ ጨምሮ የታየሁትን ነው አቶ አበባው አያሌው ያጋሩን። ወዲህ ወደ ዋሽንግተን ዲሲ ልመለስ። አቶ ብርሃነ ከአዲስ አበባ በብዙ ሺህ ኪሎ ሜትሮች ቢርቁም ከኢትዮጵያው ስሜት ከፖለቲካው ሁኔታ ብዙ ሩቅ እንዳልሆኑ በቅርበት እንደሚከታተሉ ገምታለሁ። ይልቁንም ደግሞ በአዲስ አበባው ስነ ስርዓት ማግስት እሁድ ህዝባዊ ስብሰባ ጠርታችኋል። በተመሳሳይ ስሜት ከኢትዮጵያ ጉዳይ ጋር የተያዘ መሆኑን ተረድቻለሁ። በዛም እንደሚሳተፉ ተረድቻለሁኝ። እርሶስ ይህን እንቅስቃሴ እንዴት ተመለከቱት? አዲስ አበባ ሆነውም ቀደም ብለው በገለጿቸው ኃላፊነቶች የመስራት የፖለቲካውን ሁኔታ በቅርብ የመከታተል ድል ነበሮትና እንዴት ይህ ሁኔታ ተፈጠረ ይላሉ? ሰዎች መሪዎችን ለድጋፍ ካልተጠሩና ካልተገፋፉ ያስገዳጅ ሁኔታ ካልተፈጠረ የማይታወቅበት ሀገር ውስጥ በገዛ ፈቃዳቸው ለመደገፍ የተነሱበትን ሁኔታ እንዴት ይገመግሙታል?
አመሰግናለሁ። በጣም ከባድ ነው ነገሩን ለማስረዳት መሞከር። በእኔ ግንዛቤ አዲስ አበባ ውስጥ እንግዲህ ኢህአዴግ ከገባ ህወሓት ከገባ ጀምሮ ነበርኩኝ በሁሉም ፕሮሰስ እና የቻልኩትን ያህል ለውጥ ሊያመጡ ይችላሉ በሚላቸው መስመሮች ሁሉ ከፖለቲካ ውጪ የሆኑ በተለይ በንግድ ምክር ቤት እና በሌሎች በጣም ተሳትፌ ያለሁኝ እና ሞክሬያለሁ አስተዋጽኦ ለማድረግ ፖዚቲቭሊ። ግን የሀሳብ ልዩነት ካለህ እንደ ጠላት ነው የምትፈረጀው። እንደ ጠላት መፈረጅ ብቻ ሳይሆን እንድትጠፋ ነው የምትደረገው። እና አሁን ከእስር ቤት የወጡት ሰዎች ሲናገሩ እንደሰማችሁት ሞስት ፕሮባብሊ እንዴት ማነጣጠር ይቻላል ይባል እንደሆነ ነው እንጂ የናዚ ጀርመኒ እስረኞችን የተባበሩት ጦር ሄዶ ሲያስፈታ እስረኞቹ ላይ የነበረው ስሜት ነው አሁንም የተፈቱት ሰዎች ላይ የነበረው ስሜት ብዬ እገምታለሁ። እና እጅግ በጣም ጉርጓድ ውስጥ ጨለማ ውስጥ ነበር የኖር ነው ብዬ አስባለሁ። ኢንፋክት የራሴን ስሜት ልናገርና ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላን ስገባ አልቅሼ ነው የወጣሁት። እቺን መሬት አልመለስባትም ብዬ ፈርቼ ነው የወጣሁት። ከሞትኩም በኋላ እዛ ቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ምክንያቱም ማንኛውም የፖለቲካ ምሁር በጥቆማ መልክ እንኳን አላቀረበውም እንደዚህ ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም። ኢንፋክት አሁንም ጠቅላይ ሚኒስትሩ ከተመረጡ በኋላ እንኳን ብዙዎች የፖለቲካ ሰዎች እሳቸውን ለመደገፍ ትንሽ ሲያቅማሙ ነበር። የሄዱበት መንገድ በእኔ እምነት ለኢትዮጵያ ብቻ ሳይሆን በአጠቃላይ በዓለም ውስጥ ለተጨቆኑ ዜጎች ወደ ነጻነት መውጫ መንገድ እንዲህም ሊኖር እንደሚችል የሚያሳይና ትምህርት የሚሰጥ ነው ብዬ አስባለሁ። እሱ ብቻ አይደለም፣ አሁን ከህዝብ የመጣው ድጋፍ ነገሩን በጭራሽ ወደ ኋላ እንዳይቀለበስ ያደረገው ይመስለኛል። ኦፍ ኮርስ አንዳንድ ጥቃቅን ችግሮች አሉ መወገድ ያለባቸው፣ ግን አሁን በህዝብ የተደገፈ ስለሆነ የመቀልበስ አደጋው እጅግ በጣም የቀነሰ ነው የሚመስለኝ። ከዚህ በተጨማሪ ጠቅላይ ሚኒስትሩ የወሰዷቸው እርምጃዎች እንደዚህ ኖርማል ሰው የፖለቲካ ስልጣን ይዞ ሊያደርገው ይችላል ከሚባለው እጅግ በጣም ያለፈ ነው፣ ሩቅ ምልከታ ያሳየ ነው። የኢትዮጵያ ፕሮብሌም ኢትዮጵያ ውስጥ ብቻ ሳይሆን የጂኦፖለቲካል ተጽዕኖም አለበት የሚል እምነት ሁሉ አራምደው ከጎረቤት ሀገሮች ጋር ሁሉ ያልነበረ አይነት ሰላም የፈጠሩ ናቸው። የተባረሩ ተስፋ የቆረጡ አገር የሌላቸው እያለቀሱ ያሉ ዜጎችን አለሁላችሁ የቻሉትን ያህል እጅ ሰንዝረው ከእስር ቤት ቢያወጡም ሌሎቹን አለሁላችሁ የሚልና ተስፋ የሚሰጥ ነው። እዚህ አሜሪካ ውስጥ እንዳየሁት እጅግ በጣም በርካታ ሰው በኢትዮጵያ ላይ የቆረጠውን ተስፋ የሌለውን ተስፋ ያቆጠቆጠበት ይመስለኛል። እና ይሄ ወደ ኋላ እንዳይመለስ ሙሉ ድጋፍ ሰጥቶ መሄድ ያስፈልጋል። በዚህ ምክንያት ነው አላ ቅድም የጠቀስከው አሁን እሁድ ዕለት እዚህ አሜሪካን ውስጥ በዚህ ጉዳይ ዙሪያ ፕሮፌሰር አለማየሁ ገብረ ማርያም ባለበት ስብሰባ እናካሄዳለን። አሁን ማንም መቀመጥ የሀገሪቱን ነጻነት የሀገሩን እድገት የሚፈልግ ሁሉ መቀመጥ ያለበት አይመስለኝም። አንድ ትልቅ ሚስጥር ይሆናል ያልኩት የጠቅላይ ሚኒስትሩ አካሄድ ከሌሎቹ ሊለይ የቻለውና ይህን ለውጥ ሊያመጣ የቻለው በአስተሳሰባቸው ማዕከል ያደረጉት ኢትዮጵያን ነው። ፓርቲያቸውን ኢህአዴግን አይደለም፣ ፓርቲያቸውን ኦፒዲዮን አይደለም፣ ኢትዮጵያን ማዕከል ስላደረጉ ነው እንደዚህ ሀሳባቸው ተበትኖ ሰውን ሁሉ ሊያሰባስብ የቻለው። እና በጣም ለኢትዮጵያ ትልቅ
ነገር ነው፣ የማይጠበቅ ነገር ነው። ይሄ የእግዚአብሔር እጅ ውስጥ ያለበት ነው የሚመስለኝ።
አመሰግናለሁ አቶ ብርሃነ መንውሃ። ጥቃይ ተናነቆት የገለጹት ከመጡበት ከግል ህይወቶ ጋርም ያዛመዱትን አድማጮች የተከታተሉት ይመስለኛል። የደስታ ስሜት የተቀላቀለበት መሆኑን እረዳለሁ። ወደ ዴይተን ኦሃዮ ልሻገርና ፕሮፌሰር መሳይ በወቅታዊ የኢትዮጵያ ጉዳይ ላይ በተደጋጋሚ በሚጽፏቸው በኢትዮጵያ ታሪክና ማህበረሰብ ህይወት ላይ ከጻፏቸው ዳጎስ ያሉ መጽሐፍት ባሻገር ያለማቋረጥ በሚጽፏቸው ጽሑፎች ይታወቃሉ። የቅርብ ጊዜዎቹ ምናልባት መሆን ወደ ምንነጋገርበት ጉዳይ ያመጡናል። የታድሶ ለውጥ እውንነት ወይም ይኖራል አይኖርም ሳይሆን ጠቅላይ ሚኒስትሩን የማገዝ የመንግስቱን ኃይል የማጠንከር ጉዳይ እንጂ ያሉበትን በአለፈው ሚያዝያ ወር ሲጽፉ ባሳለፍነው ግንቦት ወር የጠቅላይ ሚኒስትሩ ደጋፊና ተቃዋሚዎችን ይልቁንም በመንግስቱ ውስጥ ያሉ ኃይሎችን የተመለከተ ጽሑፍ ባለፈው የግንቦት ወር ጽፈዋል። በግርድፍ ነው ወደ አማርኛ ለመመለስ የሞከርኩት። ፕሮፌሰር መሳይ ይሄንን ስሜት በቅርበት እየተከታተለ ለውጡን ለመተንተን የሚጥር አንድ የምርምር ሰው ዛሬ ያለንበትን ሁኔታ እንዴት ነው የሚገመግሙት?
እሺ፣ አመሰግናለሁ። መጀመሪያ በተለየ ሰልኩን አስመልክቶ ከሁሉ የተለየ የሚያደርገው ለመጀመሪያ ጊዜ ይመስላል በኢትዮጵያ ውስጥ መንግስትን ለመደገፍ ያለውን ጠቅላይ ሚኒስትር ለመደገፍ ህዝቡ ሲወጣ እስካሁን ድረስ ያየ ነው። ሰልፍ ሲደረግ ያው መንግስትን ለመቃወም ነው። አሁን ግን ነገሮች ለወጥ ብለው ያለውን መንግስት ለመደገፍ በግብታዊነትም ህዝቡ ተነስቶ በሰላማዊ ሰልፍ እንደግፍ ማለቱ በእውነቱ ኢትዮጵያ ውስጥ አዲስ ነገር ነው። ይህንን መጀመሪያ ነገር መፈልጋለሁ። ሁለተኛ የጠቅላይ ሚኒስትር አብይ አመጣጥና አነሳስ እንዴት ይታያል የሚለው ሁሌ እንዲህ አይነት ነገር ሲፈጠር ምንም ጊዜ ቢሆን እውነትም ነገሮች ወደዚህ የማዘንበል አዝማሚያ ኖሯቸውም ቢሆን ክስተቱ ሲሆን የተለየ ነገር ነው። ማንም ይህንን በቅድሚያ መናገር አይቻልም። ግን ሲሆን መለስ ብለን አሁን ደግሞ ስናየው አንዳንድ በሌሎች ሀገር የተፈጠሩት የታሪክ ሂደቶች ይህንን ክስተት ያለፉበትና ሌሎች ሀገሮች እንዲህ አይነት ነገር እንደተፈጠረ ማየት እንችላለን። ለምሳሌ በራሽያ ውስጥ ያው በሶቪየት ዩኒየን ጎርባቾቭ የተጫወተው ሚና በብዛት ያው ሶቪየት ዩኒየን ራሱ በነበረው ቅራኔ ውስጥ መውጣት ሲያቅተው ከውስጥ ከራሱ ከፓርቲው ከገዢው ፓርቲ አንድ ሰው ወጥቶ ያው የመጣውን ለውጥ እናውቀዋለን። እና እንዲህ አይነት ሁኔታ አይተናል። በቻይናም ለምሳሌ አሁን እንደ ዴንግ ሻኦፒንግ ለምሳሌ ትዝ ይለኛል። እሱም እንደዛ ቻይና መውጫ ያባጣበት ጊዜ ከውስጥ ነው የለውጥ ኃይል የተነሳው እና አሁን ቻይናን ያለችበትን ደረጃ ያደረሷት እና አይደንቅም። እንግዲህ ምንድን ነው እዚህ ላይ ማየት ያለብን? አንድ ያለ መንግስት ሲንዛዛ ማለት ወይ ቀየር ወይ ያለውን ነገር አሻሽል ዝም ብሎ በራሱ መቀጠል ሲፎክር በተወሰነ ደረጃ ወይም ከውጭ ኃይሎች ይገለብቷት አለዛ ደግሞ ከውስጥ ያሉ ኃይሎች ይነሳሉ። ይሄ ተደጋግሞ የታየ ነገር ነው። ብዙውን ጊዜ የውስጥ ኃይሎች ብቅ አይሉም፣ ነገር ግን አልፎ አልፎ ይደረጋል እና የኢትዮጵያ ደግሞ ልዩ ሁኔታ የሚያደርገው ምንድነው? እነዚህ የውስጥ ኃይሎች ተደማጭነት አግኝተው ወደ ስልጣን የቀረቡት በመጀመሪያ ደረጃ የህዝቡ ትግል ነው። በተለይ ኦሮሞ በተነሳው ተቃውሞ እንዲሁም በአማራው ሀገር በእውነቱ እንዲህ አይነት ለውጥ እንዲመጣ ከፍተኛ አስተዋጽኦ አድርገዋል። እንግዲህ ድንገት የመጣ አይደለም። ህዝቡ ባይነሳ ኖሮ፣ ሁሉ ችግር ባይመጣ ኖሮ ምንም ነገር አይፈጠርም ነበረ። እንመልከት ኢህአዴግ ራሱን ለመለወጥ ብዙ እድል አጋጥሞት ነበረ። በተለይ ደግሞ ያው በፊቱ ጠቅላይ ሚኒስትር ባረፉ ጊዜ ኃይለማርያም ደሳለኝ ስልጣን ላይ ሲመጡ እሳቸው መጀመሪያ ጊዜ ሞክረዋል ትንሽ ወደ ለየት ያለ ቦታ አገሪቷን ለመውሰድ፣ ግን ወዲያው ተመቱ። ከዛ በኋላ ምንም መንቀሳቀስ አልቻሉም። ያው መጨረሻ ላይም ጨርሶ የቲፒኤልኤፍ መሳሪያ ሆነው አለፉ። የረዳቸውም ሁኔታ የለም ነበረ። እሳቸውም እንግዲህ እንደ ጠቅላይ ሚኒስትር አብይ ያህል ብዙም ነፃነቱ አልታገሉም፣ ግን እድሉ ተፈጥሮ ነበረ ያለ ለመቀየር። እንግዲህ ደግሞ ሌላው ከህዝብ ትግል ውጪ ሌላው ተጨማሪ የሆነው የኢትዮጵያን ፖለቲካ ሁኔታ ስናይ ጠቅላይ ሚኒስትሩ በጣም ወሳኝ ባለሙሉ ስልጣን ነው። ህገ መንግስቱን ሲነበብ ስርዓቱ ካለ ጠቅላይ ሙሉ ስልጣን ምንስተን ካልያዘ ስርዓቱ በትክክል ሊሰራ አይችልም። መለስ ይሄን ሲቀርጸው ለራሱ ነው የቀረጸው። የጠቅላይ ሚኒስትሩን ሚና ሲቀርጽ ለራሱ አጎ ነው የቀረጸውና ያንን ጠቅላይ ሚኒስትር እንዳልነበረ ማድረግ ስልጣኑን መከፈል እና ማሳነስ ያ የነበረው ስርዓት ራሱን የመከላከልና የማሻሻል ሁኔታዎች በሙሉ እንዳይከሰቱ ያደርጋል። በመሆኑም የማይፈታ ሁኔታ ውስጥ ገቡ በሙሉ ስርዓቱ። ማንም ከዛ ሊያወጣቸው አልቻለም። ለምሳሌ ጠቅላይ ሚኒስትሩ ምንም ስልጣን ስለሌለው እና በተለያዩ በተከፋፈሉ ቡድኖች አገሩ ይመራ ስለነበር እንዲህ አይነት ችግር የህዝቡ እንቢታ እና አመጽ እየበዛ ሲሄድ እንኳን የለም አንድ ነገር እናድርግ ወነስም እንደው ይሄን ሁኔታ ለማረጋጋት አንድ ነገር እናድርግና ትንሽ እንደው መስመር እንቀይር እንኳን ሊሉ አልቻሉም። ይላሉ ባፋቸው ግን በተግባር ሊውልም አልቻለም። እና ይሄ ውስብስብ ያለና ምንም መውጫ የሌለው ፍራት ውስጥ ሁኔታ ውስጥ ለገባል ነው እንግዲህ ከስር ከውስጥ እንግዲህ አንዳንድ መለወጥ አለበትና ወደ ሌላ አቅጣጫ ማብራት አለብን የሚሉ ሰዎች ሊፈጠሩ ይችላል። እና ዝም ብሎም አይደለም የመጣው ማለት ራሱ ነባራዊ ሁኔታ ያመቻቸውም ነገር ነው። እንግዲህ እዚህ ላይ የለውጥ ኃይሎቹ ከውስጥ የመጡት የለውጥ ኃይሎች የራሳቸው አስተዋጽኦ አለ። ነገር ግን ሁሌ ማየት ያለብን እንግዲህ ታሪክ ለምንም ጊዜ እድል ይሰጣል፣ በተደጋጋሚ ጊዜ ለመለወጥ እድል ይሰጣል። ግን ያንን እድል ሰዎች ካልተቀበሉ ያው የመጨረሻው ነገር ይመጣል። ወይም ይሄ ነገር ወደ አብዮትና ወደ ምስቅልቅል ነበር የሚሄደው፣ አለዛም ደግሞ ከውስጥ የተነሳ ሁኔታ እንትን መሻሻል ነበረበት። በኃይለ ሥላሴም ጊዜ ተደጋግሞ እንዲህ አይነት ሁኔታ ቀርበዋል። ግን ያው መጨረሻ ላይ ደርግ መጣል ስልጣኑ ስለወሰደ ከውስጥ የሚመጣው ለውጥ አልተቻለም። ምሳሌ አሁን ብዙዎቹ ምን እንደጻፉ ምን እንደሚያስቡ በኃይለ ሥላሴ ጊዜ እናውቃለን። እና ሞክረዋል፣ አንዳንድ ነገሮችን ሞክረዋል። ግን ሶሻሊዝም ተባለ እና ምንም ከውስጥ የሚመጣ ለውጥ አያስፈልግም፣ ስር ነቀል ለውጥ ነው የምንፈልገው ብለው ያው በእሱ ተነስቶ እንግዲህ አቤት ውስጥ ገባል። እና እንዲህ አይነቶች ሁኔታ አሉ። ለማሳጠር ያህል እንግዲህ አሁን መጠንቀቅ ያለብን ጎርባቾቭ ላይ የደረሰው ነገር እንዳይደርስብን ነው። ማለት ጎርባቾቭ ያው መጨረሻ ላይ ወደ ፑቲን ነው ሄደው ተመልሶ ሊመጣ ይችላል እና ተስፋ ማድረግ ጥሩ ነው። ነገር ግን ከችግሩ ወጥተናል ጨርሶ አይደለም።
መልካም፣ ከዚህ ነጥብ የሚለጥቅ ሀሳብ ጋር ወስዳችኋለሁ። ፕሮፌሰር መሳይ አንኳር ነጥቦችን አንስተዋል። በልማድ የቀዝቃዛው ጦርነት የሚባለውን በሩሲያ ውስጥ ብቻ ላለው ሁኔታ ሳይሆን የዓለምን ሁኔታ የቀየረ ክስተት ኋላ የተከተለው ሁኔታ አገሪቱን በመምራት ላይ ያሉትን የሩሲያውን መሪ ቭላድሚር ፑቲንን እና ስርዓታቸውን የጠቀሱበት የመደናቀፍን ሁኔታ ከግምት አስገብተዋልና አቶ አበባው የመደናቀፍ እድል ሊፈጥሩ ይችላሉ የሚባሉ ምናልባትም ስጋት ያደረባቸው ምናልባትም የቀድሞ ሁኔታዎች የተለወጡበትን መንገድ ሙሉ በሙሉ ብዙዎች የተቀበሉት በሚመስለው መንገድ ያልተቀበሉ ክፍሎች እዛው ስርዓት ውስጥም እዚሁ መንግስት ውስጥ አሉና ላለመደናቀፉ ወደሚፈለገው አቅጣጫ ለመሄዱ አደጋዎቹ የትኞቹ ይመስሎታል? ምንስ አይነት ሁኔታዎች በእርግጥ ወደሚፈለግ በዚያች ሀገርም ሆነ ህዝቧ የሚበጅ ሁለንተናዊ የለውጥ አቅጣጫ ወደ ዲሞክራሲ ይወስዳል ይላሉ?
አድማጮች፣ ውይይቱ አላበቃም። ተከታዩን በሰሞኑ ፕሮግራማችን እናቀርባለን።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማግኘት ይቻላል።
በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ። ያስተናገድናችሁ ያለነው ደግሞ ጽዮን ግርማና
እኔም ሰለሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር። ለሀገር ውስጥ ተፈናቃዮች ድጋፍ እየተሰበሰበ ነው።
ኢትዮጵያ ውስጥ በግጭቶችና በሌሎችም ችግሮች ከየመኖሪያ ቤትና መንደሩ እየተፈናቀለ ያለው ሰው ቁጥር እያሻቀበ መጥቶ ወደ 2 ሚሊዮን መጠጋቱን የዓለም የስደተኞች ቀን ታስቦ የዋለለት ባለፈው ረቡዕ ተገልጿል። በተለይ በቅርብ ወራትና ሳምንታት ከኦሮሚያ የተለያዩ አካባቢዎች ከቤንሻንጉል ጉምዝና ደቡብ ውስጥም ሐዋሳ ከተማ ላይ የደረሰው መፈናቀል አፋጣኝ ምላሽ ያስፈልገዋል ያሉ አንድ አባትና ተባባሪዎቻቸው በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የእርዳታ ማሰባሰቢያ ዘመቻ ጀምረዋል። ሰለሞን አነጋግሯቸዋል።
እኔ አባ ጴጥሮስ እባላለሁ። በሕጋዊ ቅዱስ ሲኖዶስ የአውስትራሊያ ጳጳስ ነኝ እና እዚህ አሜሪካም አልፎ አልፎ አትላንታ ቅዱስ ገብርኤል ቤተክርስቲያን አገለግላለሁ እና በየቦታውም እየዞርኩ የወንጌል አገልግሎት እና የቤተክርስቲያን አገልግሎትን እሰጣለሁ።
እስቲ ሰሞኑን ስለጀመራችሁት እንቅስቃሴ ትንሽ አጫውቱኝ።
ሰሞኑን ብቻ ሳይሆን ባለፈው ይሄ በተለይ በኢትዮጵያ መፈናቀል የሚለውን ነገር አጠቃላይ በተከሰተበት በተለይ በሞያሌ በሶማሌ በጣም ብዛት ያለው ሕዝብ መፈናቀል ትንሽ አሳስቦ ስለነበረ ከዚያ ጋር ደግሞ ትብብር ለኢትዮጵያ የሚረዳ በእናቱ ታማኝ የሚመራ ድርጅት ያንን ነገር ይሰራል ሲባል ስለሰማን እኔ እዚህም ባለፈው በነነው የጾም ምክንያት አድርገን እንደገና ደግሞ አውስትራሊያም በማገለግልበት ቦታ ህማማትን ጾም ምክንያት አድርገን ሰው አንድ ነገር ማድረግ እንዳለበት ተሰማን እና በዚያ ዙሪያ ላይ ትንሽ ያለ በጣም ብዙ አለን በጣም ትንሽ ገንዘብ መሰብሰብ ጀመርን እና አሁን ስናየው
ምን አርጋችሁ ነው
ምንድን ነው ያደረግነው? በቃ ቀላል የሆነ ሰው ለእግዚአብሔር ብሎ የተወውን ነገር ቀላል የሆነ ነገር ሰው ትንሽ ነገር ማድረግ ቢችል ያደረግነው ምንድን ነው? ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁላችንም እንደምናውቀው 7 የጾም አይነቶች አሉ፣ አጽዋማት የምንላቸው። እኛ የጾም ጊዜያት በቀን ሲቆጠሩ 190 እስከ 225 ቀኖች ይሆናሉ በአመት የምንጾማቸው ማለት ነው። እና በእነዚህ ጾሞች ውስጥ የምንተወው ያው ብዙ ጊዜ ቁርሳችን ነው። አንዳንድ ጊዜ ምሳቸውን የማይበሉ አባቶች አሉ፣ ትንሽ በገድሉ ጻና ያሉ ሰዎች። ግን ሌላው ተራው ምዕመን ቁርሱን ነው የሚተወው። ስለዚህ የአንድ ሳምንት ቁርስ አንድ ሰው ቢሰጥ በዚህ በምዕራቡ ዓለም ምናልባት አንዳንድ ቦታ ላይ $5 ሊያወጡ ይችላሉ። አንዳንድ ቦታ ላይ ደግሞ 2-3 ሊያወጡ ይችላሉ። ግን በአቨሬጅ ማውጣት የምትችሉት ስንት ነው ብለን ጠይቀናቸው $5 እናወጣለን አሉ። ስለዚህ እዚህ የአትላንታ አካባቢ የሶስት ቀን $5 3×5=$15 አንድ ሰው በሶስት ቀን ቢያወጣ የመቶ ሰዎች ቢሰበሰብ ወደ 1000 ምናምን ይሆናል ማለት ነው። እና እሱ ቀላሉ ነገር ነው። ምክንያቱም አንደኛ ትተነዋል፣ አልበላነውም። ያልበላነውን ነገር ለእግዚአብሔር ክብር ማውጣት ነው አንደኛው እሱ ነው። ሁለተኛው ስንተው እራብ ይሰማናል። እራብ ከተሰማን እኛ ሰዓት ሲደርስ ለመብላት እድሉ ያለን ነገር ግን ተርበው ረጅም ሰዓት የሚቆዩ እራትም ምሳም እንደውም 2 ቀን የማያገኙ ሰዎች አሉ።
ስለሌላቸው ማለት ነው። እየጾሙ ሳይሆን ኑሯቸው ሳይሆን ቢፈልጉም የሚቀምሱት ነገር ስለሌለ ማለት ነው።
አጥተው ነው። እኛ ለእግዚአብሔር ብለን ለሃይማኖት ብለን ሃይማኖት አስገድዶን ነው። እነሱ ግን የሚበሉት አጥተው ነው። ስለዚህ የተራብነው እራብ የነሱ ራብ ይሁንና ይስማንና ያን የተውነውን ነገር ለነሱ እናርገው ነው። ያ ነው ዋና ነገር። እና እኔ ሳስብ በአጠቃላይ በኢትዮጵያ ውስጥ እንዳልኩት 195 እስከ 225 ቀኖች አሉ። ያንን ሁሉ ትተን የአምስት ቀን እንኳን 10000 ሰዎች በአምስት ቀን 10000 ሰዎች $5 ቢያወጡ $25 ይሆናል ማለት ነው። 5×25 እኔ የሂሳብ ሰው አይደለሁም የመጽሐፍ ቅዱስ አጥኚታ ነኝ እንጂ ያንን ብናባዛው ምናልባት ወደ 100 ምናምን ሺህ ይሆናል። እሱን እኛም የተውነው ነገር ነው ለእግዚአብሔር ክብር ብለን የተውነው ነገር ነው። እንደገና ይሄ ለሌሎቹ ግን በጣም በጣም አስፈላጊ ነገር ነው። $25 አንድ ሰው ማውጣት ማለት ምንም አይደለም፣ የተውነው ነገር ነው። ግን ደግሞ ያ $25 ወደ ሌላ ሲሄድ ምን ያህል ነፍሳት እንደሚያተርፍ ተገነዘብን ማለት ነው። ስለዚህ እንዲህ ቢያደርግ ሰው በየቤተ ክርስቲያኑ አንደኛ ሰው ስለሆን መርዳት ያስፈልገናል፣ ሰው በመሆናችን ብቻ። ሁለተኛ የሚረዱት የተቸገሩ ሰዎች ናቸው። የተቸገሩ የሚበሉት የሚጠጡት የሚቀመጡበት ያጡ። በቀደም ዕለት አይ ነበር ጠቅላይ ሚኒስትሩ ሄደው እዚህ አዋሳ ላይ ህፃናቱ ሰፍሰፍ ብሎ ሲያለቅሱ ሽማግሌዎቹ እንዴት ይሰቃዩ እንደነበር በቃ ልብን የሚረብሽ ነገር ነው። ይሄ ያውም እንግዲህ ከሀገራቸው ነው፣ ከሌላ ቦታ አሁን እንደሰማነው ከዚህ ከደቡቡ ተሰደው አማርኛ ተናጋሪዎቹ ሰዎች በአፋርና በአማራ ክልል መካከል ምድረ በዳ በቀልም አለ በረሃ ውስጥ ነው የወደቁ። እነዚህ ሰዎች ውሃ እንኳን የላቸውም፣ ምኝታ ቦታ የላቸውም፣ የሚበሉት የላቸውም። ምን ያህል እንደሚያሳዝኑ እና ይህን የሚሰማ ሰው እንዴት ነው አሁን ይሄ ዘመን እንደውም ይሄ ሳምንት ጾም ነው በእኛ የሐዋርያ ጾም ይባላል። ክርስቲያኖቹ ይጾማሉ። አሁን ከአሁኑ ጀምሮ እንኳን እስከ ሐምሌ 5 ቀን ድረስ 10 ቀኖች ቢኖሩ የአስሩን እንኳን ትተን የአምስቱን ቀኖች እንኳን ብንሰጥ ስንት ሰው እንደሚረዳ ሁላችን እናውቃለን። ስለዚህ ዋና መልእክቱ አንድ ወገኖች ናቸው፣ ሁለት የተቸገሩ ናቸው፣ ሶስት የሚረዱት ኢትዮጵያውያን ናቸው። የሚረዱት ኢትዮጵያውያን የእኛ ሰዎች ናቸው። እኛ እዚያ ብንሆንስ? ምናልባትም ግማሾቻችን እኮ ከዚህ አካባቢ የመጣን አሁን ችግሩ ካለበት አካባቢ የመጣን ሰዎች ነን። ባይሆንስ ሰው በመሆናችን ማድረጋችን። ሶስተኛው ደግሞ ወቅቱ ነው በእውነት አሁን በኢትዮጵያ ያለው የለውጥ እንቅስቃሴ ጥሩ ነገር ነው። በእውነት ተስፋ ያለው ነገር ነው። እኔ አሁን የመጡ አዲስ የመጡ መሪም በእውነት ከቤተ ክርስቲያንም ከአማኙ ማህበረሰብ ከጸሎት ጋር እርዳታም ይፈልጋሉ። ሰው በየቦታው አንድ ሰው ስንቱን ሊያደርገው ይችላል። እና እነዚህ ነገሮች ተሰባስበው በእውነት አሁን ህዝባችን መርዳት የምንችልበት ወቅት ነው ብዬ አስባለሁ። ለዚህ ነው እንዲሁ ዝም ብዬ ገባሁበት። እና ብዙ አይደለም እውነት እነጋገር ከተባለ እንዲሁ አንድ ቤተ ክርስቲያን 2000 ብር ቢወጣ 3000 አንድ ሺህ እንኳን ቢወጣ በጣም ብዙ ነገር ነው። ብዙ ነገር ነው ለነሱ፣ ለኛ ግን በጣም ጥቂት ነው።
አባታችን መቼም ሰው መስጠት እንኳን ቢፈልግ መስጠት የሚችልበትን መስመር ማወቅ አለበት። እርሶ የሚመሩት አካል አለ? ተደራጅታችሁ ነው የምትንቀሳቀሱት? የት ነው የምትገኙት? እነዚህንስ ደግሞ ለህዝብ አሳውቃችኋል ወይ?
አሁን እኛ እየሰብስበን እየሰጠን ያለ ነው ለዚህ ግሎባል አሊያንስ ለሚባሉት ሰዎች ነው። እነሱ ሰው አሳይተውናል የሰጡትን ቦታ። ባለፈውም እኔ እንዳልኩ አውስትራሊያ ሁኜ ወደ 5000 የሰበሰብነውን ገንዘብ ወደ 3000 ምናምን የዚህ ሀገር ዶላር ሰጠናቸው። እሱን አድርሰው ደብዳቤ ጻፉልን። አካውንትም አላቸው እነሱ። ምናልባትም ሰዎቹ አሁን እየሰሙናል ብዬ አስባለሁ። አካውንታቸውን በዚህ ሊልኩ ይችላሉ። እና እነሱ ሁለት ነገር አላቸው። እነሱ አንደኛ ኢትዮጵያውያን ናቸው፣ ሁለተኛ ሌላ ላስተዳደር ለምን ብለው የሚወስዱት ገንዘብ አለ ብዬ አላስብም። እስካሁን ድረስ እዚያ ሄደን ለመርዳት ሰው እንቸገራለን፣ የፖለቲካ ችግር አለ ይባል ነበር። አሁን ግን ያ ሁሉ የለም ብዬ አስባለሁ። አሁን እንኳን ገንዘብ ሰው የሚረዳ ተገንቶ እንደውም ህዝቡም ራሱ ተቃዋሚው ሁሉ ግባ ተብሎ አዋጅ ታውጆለታል። ስለዚህ እነዚህ ሰዎች ያደርሳሉ። እነሱ ግሎባል አሊያንስ የሚባሉ ሰዎች ያደርሳሉ። እኔም እዚያ ውስጥ አባል ነኝ። አባል ስለሆንኩም ጭምር ነው እንደዚህ የምለው።
አዎ እውነቱን ነው። እኔም አይቻለሁኝ ከዚህ በፊት በተለያዩ ምክንያቶች በውጭ የነበሩ ኢትዮጵያውያን ተሳደው ተባረው ወደ ሀገር ሲመለሱም ድጋፍ ሲሰጡ አውቃለሁኝ። በሌላም በኩል ደግሞ በተለያዩ ሌሎች አጋጣሚዎች እንዲሁ ችግር ላይ ለወደቁ ኢትዮጵያውያን ድጋፍ እንዲደርስ ሲረባረቡ አውቃለሁኝ እኔም። ነገር ግን አሁን ጥያቄ ምንድን ነው፣ ያኛው ወደ ኢትዮጵያ የሚደርስበትን መንገድ ነው አሁን እየገለጹልኝ ያሉት፣ የተሰበሰበው እርዳታ መጀመሪያውኑ እርዳታው እንዴት እናንተ ጋር ይድረስ? በምን ታውቃችሁ? የት እንዳላችሁ ታውቃችሁ? ሰው እርዳታውን ወደ እናንተ ይላክ?
አይው አሁን ለምሳሌ ላከልኝ አንድ ሰው ስልክ ቁጥሩ 7208626833 በዚህ ስልክ ቁጥር ሰዎች ቢደውሉ ሊያገኙ ይችላሉ። የዚህ ሀገር ቁጥር ነው እየነገርኩ ያለው።
የአሜሪካው
7208626833።
እሺ
ስለዚህ እንዴት አድርገው ነው የሚሰጡ ለሚለው ነገር ትንሽ ክሊር ላድርግ። ለምሳሌ እያንዳንዱ ቤተ ክርስቲያን ቢሰበስብ ለቤተ ክርስቲያኑ ሰበካ ጉባኤ ወይም የቦርድ አባል ይሰጣሉ።
ይህንን ነው ማወቅ የፈለግኩት። ሰው በቅርብ የሚያገኘው ምዕመናን በቅርብ የሚያገኟቸው አካላት የት ይኖራሉ ነው?
አዎ እያንዳንዱ አጥቢያ ቤተ ክርስቲያን ነው። እያንዳንዱ አጥቢያ ቤተ ክርስቲያን ለዚህ ቀን ለምሳሌ አሁን የአሁኑ እሁድ ከጸሎት በኋላ የሙዳየ በረከትም ከተሰጠ በኋላ ኢትዮጵያ ለተቸገሩ ወገኖቻችን መስጠት የምትፈልጉ ብሎ እያንዳንዱ አጥቢያ ቤተ ክርስቲያን ቢጠይቅ የተሰበሰበው ገንዘብ ለሰበካ ጉባኤው ተሰጥቶ በሰበካ ጉባኤ ወይም በቦርዱ በአስተዳደሩ በኩል ወጪ ሆኖ ለእነሱ ይላካል ማለት ነው። እኛ ያደረግነው እንደሱ ነው። እያንዳንዱ አጥቢያ ቤተ ክርስቲያን ራሱ ይሰበስባል። ለዚህ የተዘጋጁ ሰዎች አሉ። እነዚያ ይቀበሉና ወዲያውኑ ባንክ አካውንት ይሰጣቸዋል። በዚያ ባንክ አካውንት ገቢ ያደርጋሉ። እንደዚያ ነው ያደረግነው እኛ ራሳችን ቤተ ክርስቲያኑን ኃላፊነት የሚወስደው ማለት ነው።
ለመሆኑ ከሀገረ ስብከቱ ወይም ከአህጉረ ስብከቱ ጋር ተነጋግራችኋል እናንተ? እንዲህ አይነቱ ስራ እንዲህ አይነቱ መመካከር እስከ አጥቢያ አብያተ ክርስቲያን ድረስ እንዲወርድ
ይሄ እንዲሁ ዝም ብሎ እያንዳንዱ አጥቢያ ቤተክርስቲያን በበጎ ፈቃደኝነት የሚያደርገው ነው። በሲኖዶስ ደረጃ ውይይት አልተወያየንም። እያንዳንዱ አጥቢያ ቤተክርስቲያን እያንዳንዱ ሰው በግል የሚያደርገው ነው። አሁን በሀገረ በቅዱስ ሲኖዶስ ደረጃ በስብሰባ በአስቸኳይ ስብሰባ አድርገን አሁን ገና አልተሰበሰብንም እንጂ በአስቸኳይ ስብሰባ አድርጎ ይህን ለየቤተክርስቲያኑ ደብዳቤ መጻፍ ይቻላል ብዬ አስባለሁ። ግን አሁን ለዚህ አስቸኳይ ጊዜ ስለሆነ ለዚህ አስቸኳይ ጊዜ ግን እንደው እያንዳንዱ አጥቢያ ቤተክርስቲያን ባለበት ይህንን ቢሞክር በጣም ጥሩ ነገር ነው። ምክንያቱም በጣም አስቸኳይ ነው ይሄ። አሁን ሰው እየተራበ ነው አይተናል። በጣም አስቸኳይ ነገር ስለሆነ ለዚያ ነው ይህን እንትን ያልኩት።
ተፈናቃይ ሲሉ አባታችን ከየት ከየት ለተፈናቀሉ እንዲደርስ ነው ሀሳባችሁ?
3-4 ቦታ ላይ ያየነውና በዜናም የሰማነው አለ። አንደኛው ከቤንሻንጉል በደቡብ በኩል በዚህ በከፋ በኩል ባለው በዚያ ተሰደው ወደ አማራ ክልል የሄዱ በአፋርና በአማራ በኩል ሄደው የተሰበሰቡ ወደ 1000 ሰዎች አሉ እዚያ ውስጥ። ሌላ አሁንም ከቤንሻንጉል ተሰደው ባህር ዳር አካባቢ ያሉ ወደ 600 ሰዎች አሉ እዚያ። እንደገና አሁን በዚህ ሰሞን ከአዋሳ አካባቢ ተፈናቅለው አዋሳ ከተማ ያሉ በጣም ብዙ ሰዎች አሉ። ትናንትና ከትናንት ወዲያ ጠቅላይ ሚኒስትሩ ሄደው ሲጎበኟቸው አይተናል። እነዚህ ሁሉ የአገሪቱ መንግስትና የአገሪቱ ህዝብ ይህን የሚችለው አይደለም። ነገር ግን ከዚህ ያለው ህዝብ እንዳልኩት $5 ቢያወጣ እንኳን ብዙ ገንዘብ ስለሆነ ለውጥ ሊያመጣ ይችላል ነው። እና የተፈናቀሉት የተለያየ ቦታ ላይ ነው። አሁን በቃ በየቦታው እኮ መፈናቀል አለ። አሁን ግን ስፔሲፊክ ለበየከ ጥያቄ ከደቡብ ተሰደው በአፋርና በአማራው ክልል በረሃ ምድረ በዳ ውስጥ ነው ያሉት እንደውም ነው የሚባለው። ሄደው ያያቸው ሰዎች አሉ፣ ፎቶግራፍም የደረሰን ነገር አለ። እሱ በጣም አስቸኳይ ነገር ነው። ውሃ እንኳን የላቸውም ሰዎች። ሌሎቹ ባህር ዳር ያሉት ናቸው። ሌሎቹ አሁን እንዳልኩ እዚህ አዋሳ ከተማ አካባቢ ከቤተክርስቲያኑ ተጠግተው ያሉ ስንት ሰዎች አይታችሁ እንደሆነ በቴሌቪዥንም አይቻቸዋለሁ። እነሱ ናቸው
ለነገሩ ሀገሪቱ ውስጥ መፈናቀል ከዚህ በግጭቱም በምኑም እየበዛ የዓለም የስደተኞች ቀን ታስቦ ሲውል ኢትዮጵያ አንዱ የሚያሰጋት ጉዳይ እንደሆነ መፈናቀል ሲነገር ነበር። ወደ 2 ሚሊዮን የሚሆን የሀገር ውስጥ ተፈናቃይ በተለያዩ አካባቢዎች እንደሚገኝ ነው የሚታወቀውና እናንተ ይሄንን እንቅስቃሴያችሁን ስትጀምሩ ያጠናችሁት ነገር አለ ወይ? በቁጥር ያስቀመጣችሁት፣ በጊዜ ለክታችሁ ያስቀመጣችሁት ሐሳብ አለ? ለምሳሌ በዚህ ያህል ጊዜ ይሄንን ያህል ገንዘብ ሰብስበን ለዚህ ያህል ሰው እንዲደርስ እናደርጋለን ወይ ምግብም ይሁን ወይ ልብስም ይሁን መጠለያም ይሁን ብላችሁ ያሰባችሁት አለ?
ይሄ እንኳን ሪሊ የተደራጀ ነገር እኮ አይደለም። ይሄ አስቸኳይ ነው። እንደምታውቁ ድርጅቱ ራሱ የተቋቋመው በአስቸኳይ ዝም ብሎ በአስቸኳይ ጊዜ ነው የተቋቋመው። አሁንም ኤመርጀንሲ ነገር ሲመጣ ለዚያ ኤመርጀንሲ የሚውል ነው እንጂ ስፔሲፊክ የሆነ የተጠና ነገር የለም። ነገር ግን ምክንያቱም
እንደው እሳት ለማጥፋት ለመረባረብ ነው አሁን እናንተ እያሰባችሁ።
እሳት ማጥፋት ምክንያቱም ልጆች እየተራቡ ነው። እርጉዞች መውለድ እያቃታቸው ነው። የወለዱም መጫቶች የሚበሉት እያጡ ነው። ሽማግሌዎች የሚጦራቸው እያጡ ነው። ትንሽ ልብስ እንኳን የሚጠጥ የለም። ምንም ነገር የለም። ስለዚህ ልክ ሞሰብ እንጀራ ከሌለ ወዲያውኑ ቶሎ ጋግሮ ለልጆች እንደማቅረብ አይነት ነገር ነው እንጂ ይሄ የተጠና እስከዚያ ድረስ መች ወሰደ? እስከዚያ ድረስ እኮ ሊሰድ አልቻለም ነገር ችግሩ ራሱ።
ኢትዮጵያውያን እንግዲህ በየቦታው ነው ያሉት። በአውሮፓም አሉ፣ በመካከለኛው ምስራቅም አሉ፣ አፍሪካ ውስጥም የተለያዩ ሀገሮች አሉ፣ ደቡባዊ አፍሪካን ጨምሮ ያው እርሶም አባት የሆኑበት የአውስትራሊያም አህጉር አለ እና በእነዚህ አካባቢዎች ሁሉ ሰው እንዲንቀሳቀስ የዘረጋችሁት አሰራር ወይም እንደዚሁ አሁን እንደነገሩኝ እንደው የፈጥኖ ደራሽ ነገርም ቢሆን በውክልና ደረጃ እንኳን ያስቀመጣችሁት ያሳሰባችሁት ሰው አለ?
በአውሮፓ ሰዎች እንዳላችሁ አውቃለሁ። አውስትራሊያ እንዳልኩት እኛ ነን የጀመርነው። ሰበካ ጉባኤው እያንዳንዱ ሰበካ ጉባኤ ይህንን ማድረግ ይችላል። አውስትራሊያ አካባቢ ከዚህ አካባቢ በቀደም እንኳን ስብሰባ ተሰብስበን አሁን ዲሲ አካባቢ አስቸኳይ ግብረ ኃይል ተቋቁሟል። በዚህ በየቤተ ክርስቲያኑ የሰበካ ጉባኤ ሊቃነ መናብርት ስብሰባ አድርገው ነበረ። እያንዳንዱ የሰበካ ጉባኤ በያለበት ይህንን ነገር ማድረግ እንዲችል ጥሪ ቀርቦለታል። አውሮፓ ግን እንዳለ አውቃለሁኝ። አቶ አታማኛ እንደዚህ ሄዶ ፈንድሬዚንግ ማርጓል ያ ኮሚቴ እንዳለ ይገባኛል፣ እረዳለሁ።
በእነሱ በኩል ለማስተባበር ማለት ነው?
አዎ፣ በዚህ በኩል ለማስተባበር። ስለዚህ በየአካባቢው ትንሽ ትንሽ ነገር አለ፣ የተደራጀ ሳይሆን ትንሽ ትንሽ ነገር አለ። እንዳልኩት አውስትራሊያ ያው ዋናው ቤተክርስቲያን መድኃኔዓለም ነው መልካይ እሱ ያው ያን ጊዜ ስራ ስለጀመርነ ሰበካ ጉባኤው ይህን ያውቃል። አንድ ቀን ቢጠየቅ ሰው ይህን ያደርጋል፣ እያንዳንዱ ይህን ያደርጋል። በመድኃኔዓለም አማካኝነት መላክ ይቻላል እና አድራ ቤተክርስቲያኑ ራሱ ገብቶታል አውስትራሊያ አካባቢ። እዚህ አካባቢም አሁን እንዳልኩት ግጭ አካባቢ ሰዎች ተቋቁመዋል። በቀደም ስብሰባ ተደርጎ በዚያ ውስጥ ኃላፊነት የወሰዱ ሰዎች አሉ። እዚያ ግጭ አካባቢ ይሄ ግሎባል ዳንስም ራሱ ታክስ ፎርስ የሚል ነገር አቋቁሟል ራሱ ለዚህ ስፔሲፊክ ለዚህ ለሆነ ጉዳይ ማለት ነው። ስለዚህ ይህንን ነገር ያደርጋሉ አሉ እና አሁንም ይሰሙኛል ብዬ አስባለሁ። ይህንን ወዲያውኑ ለየሰው ይልካሉ ብዬ አስባለሁ።
የመጀመሪያውን እርዳታችሁን ከአሁን በኋላ የሚሆነውን በዚህ ጊዜ እንልካለን ወይም ለዚህ ጊዜ ስንትም ይሁን ስንት ነው ምለው አነሰ በዛ ሳይባል በዚህ ጊዜ ለመላክ እናስባለን የምትሉበት ጊዜ አለ?
እኔ በቀደም እንደተነጋገርነው በአንድ ሳምንት ውስጥ መላክ አለብን ብለን እናስባለን። ምክንያቱም ከዛ በኋላ ምን እንደሚሆን ማናቀው። በአንድ ሳምንት ውስጥ ከተገኘ 10 የሚገኝ 5 የሚገኝ እስከ ጁላይ 4 ድረስ የተወሰነ ነገር መላክ ያስፈልጋል ብዬ አስባለሁ። ምክንያቱም የአሁኑ እሁድ ትንሽ ነገር ይገኛል ብለን ስለምናስብ የአሁኑ እሁድ ትንሽ ነገር ከተገኘ በሚቀጥለው ይሄዳል ብዬ አስባለሁ።
አባታችን አመሰግናለሁ ለጊዜው። እንግዲህ ጥረታችሁ ሀሳባችሁ የሰመረ የተሳካ እንዲሆን እመኛለሁኝ።
እኔም በጣም አመሰግናለሁ አቶ ሶሎሞን። እንዲህ አይነት እግዚአብሔር ይባርካችሁ በእውነት። መቼም ቪኦኤ ሁልጊዜም የችግር ጊዜ እናንተ ናችሁ ዋናውን ነገር የምትሰሩት በእውነት። ሀሳቡ ቢኖር ለሰው ካልደረሰ ምንም ነገር ሊሆን ስለማይችል እግዚአብሔር ይባርካችሁ፣ ያቆያችሁ። የሀገር መኩሪያ ናችሁ፣ ሁልጊዜ የሀገር መኩሪያ ሆናችሁ ኑሩ። ሀገራችንም እግዚአብሔር አሁን የተጀመረውን ሰላም በእውነት ከፍጻሜ ያድርስልን። በጸሎትም ሁላችንም እንትጋ። እግዚአብሔር ይባርክልን።
አሚን አሚን። አባታችን ደህናም ሹ
አሚን።
ዴርቶ ጋዳ
እኔ ብዕር እንጂ ሰይፍ የለኝም፣ አልጠብቃችሁም። ለጉስቁልናችሁ ለድውያንነታችሁ ሁሉ ማንም ተጠያቂ አይሆንም። ራሳችሁን አድኑ፣ ሁላችንም የራሳችን በሽተኞችና የራሳችን ዶክተሮች ነን። እኔ ራሴ የራሴ ታማሚ፣ የራሴ አስታማሚ፣ የራሴ ዶክተር ይሆን የላኛው ደራሴ ፈጠረኝ አስተን የገጸ ባህሪ ነኝ። ሁላችንም የላኛው ደራሴ ፈጠረን ገጸ ባህሪያት ነን። አዎ በርግጥ እኔ ፈጣሪያችሁ ነኝ። ስለናንተ ኃጢአት ግን በመስቀል ላይ አልቸነከርም። ስለናንተም ከናንተ በላይ አላውቅም። እኔ ከላይኛው ደራሴ የምለይበት አንድ ሌላ ነገር ብትሞቱብኝ በእኔ ዘንድ የማወርሳችሁ ገሃነምና መንግሥተ ሰማያት አለመኖሩን ነው። ገሃነሙም መንግሥተ ሰማያቱም ያለው ከናንተ ውስጥ ነው። በምድር ላይ ኃጥእና ጻድቅ፣ እኩይና ሰናይ ገጸ ባህሪ የለም። ከእናንተ በተቃራኒ የቆመ ኃይል እኩይ ሲላችሁ እናንተ ደግሞ መልሳችሁ እሱን እኩይ ትሉታላችሁ። ሁሉም ለራሱ ሰናይ ገጸ ባህሪ ነውና ሰናይ እኩይ ስላላዳላ ደረስኳችሁ እንጂ አልደረስኩባችሁም።
ዴርቶ ጋዳ ተክሌ ደስታና ዓለም ፀሐይ ወዳጆ ከሚተርኩት የመጽሐፉ መነባነብ የተቀነጨበ ነው የሰማችሁት። ድንገተኛ አደጋ ለደረሰበት ለዴርቶ ጋዳው ደራሲ ለይስማከ ወርቁ ሕክምና ወደ 9 ሚሊዮን ብር ያስፈልጋል።
የይስማከ ወርቁን የጤና ሁኔታ ለመጠየቅ ጠቅላይ ሚኒስትር አብይ አህመድ ደውለውለት እንደነበር ሰምተናል። የወጣቱን ደራሲ የይስማከ ወርቁን ጤና ለመመለስ አድናቂዎቹና ሀገር ወዳዶች ሁሉ የበኩላቸውን እንዲያደርጉም ሕክምናውን ለማስተባበር የተቋቋመው ኮሚቴ ጥሪ አቅርቧል። ይስማከን እንዴት ነህ ለማለት ስልክ ከደወሉት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝቶ ለመወያየትም ጥረት እያደረገ መሆኑን ኮሚቴው አመልክቷል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል።
በድርሰት ዘርፍ የዚህ ክፍለ ዘመን ክስተት ነው። ስራዎቹ ከበርካቶች እጅ ደርሰዋል። የእርሱ የአእምሮ ውጤት ከሀገር አልፎ ባህር ውቅያኖስ ተሻግሯል። ሮጦ ያልጠገበ፣ ጽፎ ያልጨረሰ ወጣት ሀብት በዚህ አጭር ጊዜም ነው አንቱ የሚያሰኙ ስራዎችን ያበረከተው። ዴርቶ ጋዳን ማን አላነበበም? ይስማከ ወርቁን ማን አላደነቀም? በዚህ ሰዓት ግን ሩጫውን ያወከ፣ ፈጠራውን የረበሸ እክል አጋጥሞታል። ከጠቅላይ ሚኒስትር አብይ አህመድ እስከ ሌሎች ዜጎች እንዲያስቡለት እንዲጠይቁት ያስገደደ እክል። ከሳምንታት በፊት በአዋሳ ከተማ ያጋጠመው የመኪና አደጋ ያደረሰው ጉዳት አልተወገደም፣ የተወው ጠባሳ አልሻረም። ተጨማሪ ሕክምና እንዲያገኝም ኮሚቴ ተቋቁሞ ጭምር እንቅስቃሴ እየተካሄደ ነው። አደጋው እንደደረሰ በጥቁር አንበሳና በሌሎችም ሆስፒታሎች ሕክምና እንደተደረገለት የኮሚቴው አባላት አብራርተዋል። በጥቁር አንበሳ ሆስፒታል ከተደረገለት ሕክምና በመነሳት የይስማከ ጤንነት የሚገኝበትን ሁኔታ ያብራራው ከኮሚቴው አባላት አንዱ አርቲስት ሽመልስ አበራ ነው።
ሐኪሞቹም እርስ በርስ በመደዋወል 6 ሰዓት ተኩል የሚፈጅ የጭንቅላት ቀዶ ጥገና አድርገውለታል። በለቱ ብዙ ነገሮች ያቅም ትከሻው ላይ፣ ሆዱ ላይ ተጨማሪ ሕክምናዎች ተደርገውለታል። ቀዶ ጥገና ከዛ በተጨማሪ እንግዲህ በቅርቡ አይኑ ላይም ያለ ጉዳት ይሄም ቀዶ ጥገና ይደረጋል። ከዛ በኋላ ግን የተነገረ ምንድነው ላይናገር ይችላል፣ ላይሄድ ይችላል። ጉዳቱ ከባድ ስለሆነ ይሄን አክሴፕት ማድረግ አለባችሁ ነበር ያሉት። ግን የእግዚአብሔር ፈቃድ ሆኖ ይስማከ ከ14 ቀን በኋላ ተነስቶ መሄድ ቻለ። መናገር ግን አልቻለም ነበር። በጽሁፍ ነበረ ከኛ ጋር ግንኙነት ያደርግ የነበረው። ከዛ በኋላ ግን አንዳንድ ፊደሎች ማውጣት ሲጀምር ወደ የካቲት ቴራፒ እንዲያደርግ የካቲት ተላከ። የካቲት እንዲናገር ቴራፒ ተሰጠው። የተወሰነ ነገሮች መናገር ጀምሮ ነበር። ይስማከ የሚፈልጋቸውን አንዳንድ ጥያቄዎች ይጠይቃል ወይም ደግሞ ለመናገር ይሞክርና እምቢ ሲለው በወረቀት መግለጽ ጀምሮ ነበር። ከዛ በኋላ መናገሩ ትንሽ እንደቀጠለ የሚጥል በሽታ አብሮ ተከትሎ መጥቷል። ይሄ ያው በዶክተሮቹም የተረጋገጠው ነው። ያ የሚጥል በሽታ በተደጋጋሚ እየጣለው ሲመጣ ይናገር የነበረውን ጭራሽ አንደበቱን ዘጋው ማለት ነው። አሁን ይስማከ ከዛ በኋላ ጥቁር አንበሳ የተመላለሰ በኪኒኑ ላይ የሚወስደውን መድኃኒት ለውጥ ከመስጠት ውጪ አሁን ያለበት ሁኔታ እንዳለ ነው ማለት ነው። እንግዲህ ሆስፒታሉም የቦርዱ የሰጠን ወይንም ደግሞ እኛውም በተገኘንበት እሱም አይናገርም እንጂ ይሰማልና ከባድ ሕክምና እንደሚያስፈልገው ለዚህ ጉዳይ ወደ ውጭ መሄድ እንዳለበት ግን ሕክምናው አሁንም ይስማከን ወደ ተሻለ ቦታ ለማምጣት እንጂ ፈጽሞ ለማዳን አይደለም። ከባድ ነው። ምክንያቱም ያው እሱም ቁጭ ባለበት ነው ቦርዱ የነገረንና ስለዚህ ይሄን ልጅ ቢያንስ ነገ ከነጎዳ እግሩ እጁ ከዛ ሌላም ነገሮች ኮንትሮል ማያረጋው ደረጃ ላይ ሳይደርስ እንረባረብ የሚል ነገር ነው ያለው። እንግዲህ አሁን ባሁን ሰዓት ስማክ ያለው የጤና ሁኔታ ይሄንን ይመስላል።
ገና በ31 አመቱ ዴርቶጋዳ የተሰኘውን ጨምሮ 13 መጽሐፍትን ማሳተሙ በመግለጫው ተጠቁሟል። ዴርቶጋዳ ብቻውን እንኳን ከ200,000 ቅጂ በላይ መሸጡ ወደ እንግሊዝኛ ቋንቋ መተርጎሙ ተገልጿል። አደጋው የደረሰው ሊሰራ በሚችልበት ተክቶ በሚሮጥበት እድሜ መሆኑም ነው ይበልጥ አሳዛኝ ያደረገው። የተሰባሰቡትም ይሄንን ወጣት ሀብት ለመጠበቅ ወደ ፈጠራ ስራው እንዲመለስም ለማገዝ መሆኑን ነው የኮሚቴው አባላት ያስረዱት። በውጭ ሀገር የሚያስፈልገውን ህክምናና የገንዘብ መጠን ያብራራው ሌላው የኮሚቴ አባል ጋዜጠኛ መሳይ ወንድሜነህ ነው።
ከጥቁር አንበሳ ሐኪሞች ጋር በነበረን ንግግር እንደነገሩን እስከ 400,000 የአሜሪካን ዶላር ያስፈልጋል የኢስማዕከን ህክምና ለማካሄድ። ህክምናው የሚካሄደው በሁለት መሰረታዊ ክፍሎች ነው። የመጀመሪያው አስቸኳይ ቀዶ ጥገና ያስፈልጋል። አስቸኳይ ቀዶ ጥገናው ጭንቅላት ላይ የሚደረግ ነው። የመጀመሪያው ቀዶ ጥገና በተደረገለት ወቅት ባለሙያዎቹ እንዳሉት የሰውነታችን የራስ ቅል የአንጎላችን ክፍል የሚከላከለው የራስ ቅላችን አለ። የራስ ቅሉ ክፉኛ ተጎድቷል። ስለዚህ አሁን ካሁን በኋላ ምንም አይነት ነገር እዛ ጉዳት የደረሰበት የራስ ቅሉ አካባቢ ላይ ቢያር በቀጥታ ሄዶ አንጎሉን ያገኘዋል። ስለዚህ ያን የራስ ቅሉን በተፈጥሮ መንገድ የሚከላከለውን የራስ ቅል በሳይንሳዊ መንገድ በሚገባ አርቲፊሻል መከላከያ ለመግጠም ነው አሁን የሚደረግለት ቀዶ ጥገና። ያ ቀዶ ጥገና ማድረግ ማለት ከህመሙ እንዲያገግም ማድረግ ሳይሆን ሌላ አደጋ እንዳይመጣበት መከላከያ ማለት ነው። ሰው ሲንቀሳቀስ ወይ ማታ ሲተኛ ሲገላበጥ ያልጋ ጠርዝ ቢመጣው ምናምን መከላከል አይችልም አሁን ባለንበት ሁኔታ የራስ ቅሉ እዚህ ቀዶ ጥገና ያለበት አካባቢ። ስለዚህ መጀመሪያው ቀዶ ጥገና እሱ ነው። ከዛ በኋላ ዋናው ህክምና የሚመጣው ከዛ በኋላ ነው። እሱም ባለሙያዎቹ ያሉት የሪሃቢሊቴሽን እና ስፒች ቴራፒ የሚባለው ነው። ይሄ በትንሹ ከአንድ አመት እስከ አንድ አመት ተኩል የሚፈጅ የህክምና ስራ ነው የሚሆነው። ስለዚህ ይሄንን የህክምና ስራ የሚሰጡ ሆስፒታሎች እጥናቸው ሚሊዮን ያያየን ነበር። ብዙዎቹ ያሉት አሜሪካን ሀገር ነው። የተወሰኑ አውሮፓ ውስጥ አሉ። በተለይ ስፒች ቴራፒ አገልግሎት በብዙ ሀገራት አይሰጥም። በዚህ ምክንያት ካሉት ከባለሙያዎች ጋር سنመካከር አሁንም ያያየን ነው። እዛ ሀገር ያለውን የህክምና የስፒች ቴራፒና የሪሃቢሊቴሽን የህክምና ዋጋ ከግምት ወስደን የቀዶ ጥገናውን አርገን ነው ባለሙያዎቹ ወደ 400,000 የአሜሪካን ዶላር በአጠቃላይ ያስፈልጋል ያሉት። ይሄ ማለት እዛ አንድ አመት ከመናምን ሲቆይ ኑሮ ነው ማለት ነው። ስለዚህ አሜሪካን ሀገር ይኖራል ማለት ነው። ይሄ ልጅ ለአንድ አመት እና ከዛ በላይ ለሆነ ጊዜ የዚህን ማገገምና የንግግር ልምምዱን ያደረገ ዘይ ቆያል። ከዛ በኋላ ነው ከአንድ አመት በትንሹ በኋላ ነው ከንግግር ጋር በተገናኘና ይሄ ከመጥለው ጉዳይ ጋር በተገናኘ ያሉ ለውጦችን ማየት የሚቻለው። ስለዚህ በጣም አጣዳፊ የሆነው የቀዶ ጥገና በቅርቡ እንዲደረግለት ጥረት ያደረግን ነው። ከዛ በኋላ ደግሞ የዚህ ማገገምና የንግግር ልምምዱ ወይም ሪሃቢሊቴሽንና ስፒች ቴራፒው ጉዳይ እንዲቀጥል ጥረት እናደርጋለን። ይሄ ወደ 400,000 ዶላር ገደማ በአማካይ ስንወስድ በኢትዮጵያ ብር ከ8 ሚሊዮን ብር በላይ ነው።
አድናቂዎቹ በምን መንገድ ድጋፍ ማድረግ እንደሚችሉም መሳይ ጨምሮ አብራርቷል።
እዚህ ሀገር በባንክ ድጋፍ ማድረግ ለሚፈልጉ ሰዎች የኦሮሚያ ህብረት ስራ ባንክ የባንክ አካውንት አለ። በሞባይል ባንኪንግ ደግሞ ድጋፍ ማድረግ ለሚፈልጉ የሄሎ ካሽ አገልግሎት የሚሰጡ ሁሉም የሄሎ ካሽ አገልግሎት የሚሰጡ ባንኮች በሞባይል ባንኪንግ አማካኝነት ወደ ተዘጋጀው አካውንት ገቢ ማድረግ ይችላሉ። በኢንተርኔት ድጋፍ ለሚያደርጉት ደግሞ gofundme.com ላይ ሰርቪስ ማከ ወርቁ በሚል አርቲስት ታማኝ በየነ አሜሪካን ሀገር የከፈተው አካውንት አለ። በዛ አካውንት አማካኝነት በድጋፍ መልክ አውሮፓም አሜሪካም ሌላም ሀገር ያሉ እና በኦንላይን ወይም በኢንተርኔት ድጋፍ ማድረግ የሚፈልጉ አካላት ድጋፍ እንዲያደርጉ እንጠብቃለን።
በወጣቱ ደራሲ ላይ የደረሰው አደጋ በአገር ውስጥና በውጭ ያሉ አንባቢዎቹን አድናቂዎቹን ያሳሰበበት መጠን የሳበው ትኩረት ተወዳጅነቱን ደረጃውን ጭምር አመላክቷል። የሀገሪቱ ቁንጮ ሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይቀሩ ስልክ ደውለው ሁኔታውን መጠየቃቸውን አርቲስት ሽመልስ አበራ አብራርቷል።
ፕራይቬት ነምበር በሚል በስማከ ስልክ ነው የተደወለው። አጋጣሚ ስማከ ለኔ ስልኩን ሰጠኝ። ተናስተልኝ ተባባለን። የስማከ ስልክ ነው ተብሎ ነው የተሰጠኝ አሉ። አዎ የስማከ ስልክ ነው፣ ግን እሱ መናገር አይችልም። ማለበል ሽመልስ አበራ ነኝ። ሽመልስ አበራ አርቲስቱ አሁ እኔ ደግሞ ዶክተር አብይ ነኝ አሉ። ጠቅላይ ሚኒስትሩ ብዬ ያው ትንሽ ደነገጥኩ። ጀም እና አዋሉ አክብሮት እንዳላቸው ስማከ ጤንነቱ እንዴት እንደሆነ ጠየቁ። አሁን ያው ምንም የተደረገ ህክምና የለም። አጋጣሚም እየተወያየን ያለ ነው ከሐኪሞች ጋር እንደሆነ ገለጽኩላቸው። ከዛ በቃ እግዚአብሔር ይማረው ከጎናችሁ ነን፣ ይሄ ነው ቃል የሰጡት ጠቅላይ ሚኒስትሩ። በዚህ አጋጣሚ በዚህ በተወጠረ ስራ ላይ ሆነው ለአንድ ግለሰብ አሳስቧቸው ስልክ መደወላቸው ለኔ እንደ ባለሙያ ትልቅ አክብሮት አለኝና በዚህ አጋጣሚ አክብሮቴን መግለጽ እፈልጋለሁ።
ይሄንን የስልክ ግንኙነት ተከትሎ ጠቅላይ ሚኒስትር ዶክተር ዶክተር አብይ አህመድን ለማግኘትና በጉዳዩ ላይ ለመወያየት ጥረት ያደረጉ መሆኑንም አርቲስት ሽመልስ አበራ ተናግሯል። ጠቅላይ ሚኒስትሩን የማነጋገር ድል ከተገኘ ከኢስማከ ጤንነት በተጨማሪ ሌሎች ጉዳዮችንም እናነሳለን ብሏል ሽመልስ አበራ።
እንግዲህ እሳቸውን አግኝተን መቼም ኢስማከና ሳክሙልን ብለን ብቻ ነው ታም በዚህ አጋጣሚ በነገራችን ላይ መጨረሻ ላይ ልናገኘውትም ፈልጋለን ብያቸዋለሁ አገኛቸዋለሁ ብለዋልና ካገኘን ብዙ ልናነሳቸው የሚገባ በሙያ ጉዳይ ዙሪያ አንዱ ይሄ ነው። እንግዲህ ቀላል ነገር አይደለም እኮ ብር ለማሰባሰብ ለባለሙያ ይከብዳል ብዬ አላስብም። ስለዚህ አንዱ እንደ ትልቅ ጥያቄ መናነሳው ኢስማከ ምክንያት ቢሆንም ይሄንን ይመስለኛል።
እናም የወጣቱ እንደራሲ የኢስማከ ወርቁን ጤና ለመመለስ እንዲህ በኮሚቴ የተደራጀ እንቅስቃሴ ጭምር እየተካሄደ ነው። አቅሙ ያላቸው ከተንቀሳቀሱ የቻለ ሁሉ የበኩሉን ካደረገ 50 ሎሚ ለ50 ሰው እንዲሉ 8 ሚሊዮን የሚደረስበት ቁጥር ነው። አንድ አድማቂው እንደተናገረው ዴርቶ ጋራን ያነበቡ በመቶ ሺዎች የሚቆጠሩ ሰዎች ብቻ ቢረባረቡ እንኳን የተጠቀሰው ገንዘብ ባጭር ጊዜ ሊገኝ ይችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። እስከ ማጠቃለያው ከተከታዩ ዜማ ጋር እንተዋለን። We'll be right back.
አጠር ያለ ማጠቃለያ ዜና። ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ትናንት በአዲስ አበባ በተካሄደ ሰልፍ ላይ የአንድ ሰው ተጨማሪ ህይወት ማለፉን ዛሬ ጤና ጥበቃ ሚኒስቴር አስታውቋል። የተጠርጣሮች ቁጥርም 30 ደርሷል። በትናንቱ የጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት በተካሄደ ሰልፍ ላይ ጥቃት የፈጸሙ አካላት ምርመራ ባስቸኳይ ይካሄድባቸው ተብሏል። እንዲሁም ደም ለሚያስፈልጋቸው ህሙማን ህዝቡ ደም እንዲለግስ አስተባባሪ ኮሚቴው ጥሪ አድርጓል። ዜናው አበቃ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰለሞን አባተንን ከኛ ጋር ስላመሻችሁና መሰግናለን። ሰላም በደናደሩ።